የመሰንበቻውን የጠቅላይ ሚኒስትር አብይ አህመድን የወሎ ጉብኝትና ህዝባዊ መድረክ የሚመለከተው ዘገባ ነው ተከታዩ። በስፍራው ተገኝቶ ስነ ስርዓቱን የተከታተለውን ዘጋቢያችንን መስፍን አራጌን ከደሴ በስልክ ይዘናል። እንደምናመሸህ መስፍን።
እንደምናመሸህ አሉላ።
በቅድሚያ በመድረኩ ትኩረት የተደረገባቸውን አበይት የውይይት ጭብጦች ብታስተዋውቀን።
አዎ ሉላ፣ አንተን ቀደም ሲል ለመግለጽ እንደሞከርከው ጠቅላይ ሚኒስትር አብይ አህመድ ቅዳሜ ዕለት ከደሴና ከአካባቢው ተወላጆች ጋር ከ100 ዓመታት በላይ ባስቆጠረው ታሪካዊ የአይጠየፍ አዳራሽ ህዝባዊ ውይይት አድርገው ነበረ። በተለይ በውይይቱ ላይ በዋናነት ትኩረት የተደረገባቸው ርዕሰ ጉዳዮች ዜጎች መፈናቀል፣ በህገ መንግስቱ፣ በመብራትና በኃይል አቅርቦት በርሳቸው የስልጣን ዘመን የአንድ የብሔር የበላይነት እየተስተዋለ መጥተዋል በሚሉና በበርካታ ርዕሰ ጉዳዮች ላይ ውይይት ተደርጓል። በተለይ ጠቅላይ ሚኒስትሩ በዋናነት ምላሽ የሰጡት በፌዴራልና አገራዊ ጉዳይ በሆኑ ጭብጦች ነው። በዕለቱ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር አምባቸው መኮንን ተገኝተው ስለነበር ሌሎች ክልላዊና አካባቢያዊ አስተያየቶች ወይም ጥያቄዎች በእነሱ በኩል ምላሽ እንዲሰጥባቸው ነው የተደረገው።
መልካም መስፍን፣ በሀገሪቱ የተለያዩ አካባቢዎች የታየውን የዜጎች መፈናቀል የተመለከተ ጥያቄም ለጠቅላይ ሚኒስትር አብይ ከቀረቡ ጥያቄዎች ውስጥ አንዱ መሆኑን ጠቁመሃል።
አዎ፣ እንግዲህ በመድረኩ ላይ ተነስቶ ከነበረው ጥያቄ ውስጥ ዜጎች በሀገራቸው የመንቀሳቀስ ሰርተው ሀብት የማፍራት መብታቸው ከቅርብ ጊዜያት ወዲህ እየተጣ ለምን አይቆምም የሚል አስተያየት ነበረ ከህብረተሰቡ ወይም ከተሳታፊዎች ዘንድ ተነስቶ የነበረው። ጠቅላይ ሚኒስትሩ መልስ መልሰዋል።
እኔ ወደ ስልጣን ስመጣ 1 ሚሊዮን ገደማ የተፈናቀሉ ሰዎች ነበሩ። በኋላ ከመጣው ተጨምሮበት 2.5 ሚሊዮን ገደማ ተፈናቃዮች ነበሩ። መፈናቀል ላይ ሁለት ነገር አለ ወገኖች፣ ተፈናቅለህ ሂድ የሚል አለ፣ ተፈናቅለህ ና የሚል አለ። ማፈናቀል ለብዙ ሰዎች ንግድ ስለሆነ አንዳንድ ሰው ቁስል ሲያጋጥመው ካልቻለ ቴትራሳይክል ከቻለም እንደምንም ይታከምና ቁስል ያድናል። አንዳንዱ ግን ቁስሉን እያሳየ ይለምንበታል። ማፈናቀል ቁስል እያዩ መለመኛ ነው የሆነው። በዚህ ዓመት የሰላም ሚኒስቴር በዚሁ አጋጣሚ ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። በነበረው ርብርብ እስካሁን 1.8 ሚሊዮን ህዝብ በእኛ ጊዜ ብቻ ሳይሆን ከእኛ በፊት ተፈናቀለውን ጭምር ባክሎግ ወደ ቦታቸው መልሰን አሁን በየክልሉ የቀረው ሲደመር 500 ሺህ ገደማ ሰዎች የቀሩ አሉ። እነዚህን በዚህ ዓመት ክረምቱ ሳያልቅ እንጨርሳለን ብለን በከፍተኛ ርብርብ እየሰራን ነው። እነዚህን ሰዎች ሲፈናቀሉም ሲመለሱም ጊዜያችን ስብሰባው ምናምን ትታችሁ በቢሊየን የሚቆጠር ገንዘብ አወጥተናል ከመንግስት ካዝና። ባይፈናቀሉ ያን ቢሊየን እኔ ኪሴ አላስገባውም፣ ወይ መንገድ ወይ የሆነ ነገር ይሆን ነበር ማለት ነው። እነሱ ቁም ነገር የሰሩ ከመሰላቸው የራሳቸው ወገን ውሃ የጠማው መንገድ የሚፈልግ ወይም መብራት የሚፈልግ ሰው ሊሰራለት የሚገባውን ነገር እንዳይሰራለት ነው ያደረጉት። ቦነስ ካገኙ ይሄን ቦነሳቸው። ጥፋት መመኘት አይኖርብንም። ከጥፋት በጣም ወቅታዊ ትርፍ ካልሆነ በስተቀር ዘላቂ ጥቅም አይገኝም። ያፈናቀለም የተፈናቀለም ሴት ተጎዳ፣ ህፃን ተጎዳ፣ አዛውንት ተጎዳ እንጂ ተመለሱ እኮ አሁን ቅማን ተመለሰ፣ ጉጂ ተመለሰ፣ ኦሮሞ ተመለሰ፣ አማራ ተመለሰ። የሞተ ተጎዳ፣ የገደለስ ወገኑን አጠፋ። ትርፉ ይሄ ነው። ከዚህ ተምረን ድጋሚ እንዳይፈጸም ማሰብ ነው የሚሻለው። ጥፋት በሚመለከት በኋላም በህግ የበላይነት መጣበታለሁ። ለጥፋት ብዙ እኮ አያስፈልግም። እዚህ ውስጥ 3000 ሰው 4000 ሰው ያለ እንደሆነ 3 ሰው መራጅ አቃጥሎ ይሄን አዳራሽ ሊያጠቃን ይችላል። ከኛ እኩል መሆን የለበትም። እኛን ለማጥፋት አንድ 2 ሰው ገብቶ አሁን በመሳሪያ ቢተኩስ ስንት ሰው ያጠፋል? እዚህ ውስጥ መከላከል ነው ከባድ፣ ልማት ነው ከባድ፣ መስራት ነው ከባድ። ማጥፋትማ ቀሎ እኮ በየመንደሩ ሁሉም ነክሶ ሁሉም ሸልሎ የምትሰሙት ነው።
በህገ መንግስቱ የታቀፉ አንዳንድ ህጎችን የሚመለከቱ ከታዳሚዎች የተሰነዘረው አስተያየቶችንም አንስተሃል። የትኞቹ ህጎች ላይ ያተኮረ ነበር?
አዎ አሉላ፣ በተለይ ህገ መንግስቱ ብሔርን ተኮር ያደረገ የፌዴራል ስርዓት መሆኑ ክልሎች በተለይ አገራዊ እይታ እንዳይኖራቸው እያደረገ ነው። አንዳንድ ክልሎች የንገንጠል አይነት ጥያቄ በይፋ ማቅረብ የጀመሩት ህገ መንግስቱ በፈጠረው ቀዳዳ ምክንያት በመሆኑ በርሶ የስልጣን ዘመን ለምንድን ነው ተግባራዊ አደረጉት የሚል አንድምታ ያለው ጥያቄ ነበረ።
ኢትዮጵያን የሚያፈርሳት ህገ መንግስት ነው፣ ኢትዮጵያን የሚያፈርሳት እንትን ነው የሚባል ሲንጉላር የሆነ ነገር ኢትዮጵያን የምናፈርሳት እኛንን በእኛ ውስጥ ያለው የልብ መሸፈት ብቻ ነው። እኛ ከተቀየር ህጉ በጃችን፣ እኛ ከተቀየር ስርዓቱ በጃችን፣ እኛ ከተቀየር መንግስቱ በጃችን፣ ምን ችግር አለው? ሁለተኛው ህገ መንግስቱን በሚመለከት ያው እንደምታደምጡት የሆኑ ሰዎች ህገ መንግስት ከተነካ ጠፋን ይላሉ፣ የሆኑ ሰዎች ይሄ ህገ መንግስት ካለ ሀገር የለም ይላሉ። ሁለቱም ለኔ ዋልታ ረግጥ ናቸው። ህገ መንግስት ኖረም አልኖረም ኢትዮጵያ ትቀጥላለች። ግን ህገ መንግስት ያስፈልጋታል። ታሪካችን የሰራነው በጋራ ነው። ድንቅ ታሪክ ያለን ህዝቦች ነን። ወደፊት ለመሄድ ደግሞ ቆርጠን ከወሰን እንችላለን የሚሉ ዜጎች ያሉባት ሀገር ከሆነች ህገ መንግስቱን እንወያይበታለን፣ እንመክራለን፣ ሰው ድምፅ ይሰጥበታል። ምን ችግር አለው? ከባድ ነገር አይደለም። የሞት የሽረት ጉዳይ አድርገን አንውሰደው። ከህገ መንግስቱ ምንድን ይጠቅመን ምንድን የማይጠቅመን? ማን ነው ይህንን ጉዳይ የሚወያየው የሚመክረው? ማን ነው የሚያሻሽለው? ጊዜ ይፈልጋል።
በርከት ያሉ ጥያቄዎች ናቸው በመድረኩ የተነሱት። ቀደም ብለህ እንደገለጽክልን ከመብራት አገልግሎት መቋረጥ ጋር ተያይዞ የተነሳ ጥያቄም እንዳለ ገልጸህልናል። ለመሆኑ የጥያቄው ፍሬ ነገር ምንድን ነው መስፍን?
በተለይ በቅርብ ወራት ውስጥ የኃይል አቅርቦት እጅግ በጣም የተቆራረጠበት ለምንድን ነው የዚህ የኤሌክትሪክ አቅርቦት ጉዳይ መፍትሄ የማይበጅለት የሚሉና በተለይም ደግሞ ባልተዳረሰባቸው አካባቢዎች የመብራት አቅርቦት እንዲዳረስ አዝማሚያ ያላቸው ጥያቄዎች የተሰነዘሩበት ነበረ። ጠቅላይ ሚኒስትሩም እንደሚከተለው ምላሻቸውን ሰጥተዋል።
መብራት ምልክት ችግር አለ፣ ኢንቨንሽን ላይም ችግር አለ። የኢትዮጵያ ፍላጎት እና የምታመርተው በጣም ውስን ነው። ከዚያ በላይ ግን ትልቁ ችግር መብራትን ከተመረተበት ወደሚፈለግበት ማዳረስ፣ ከተመረተበት ወደሚፈለግበት ስናዳርስ ከ35% ያላነሰው የፈጠሩ መብራት ይመክናል። መንገድ ላይ ተንዳሱ ሊሆኑታል። ቻይና ስንሄድ ቻይና መንግስት ለምናል ከቻይና ኩባንያ ጋር የተዋዋለው 1.8 ቢሊዮን ዶላር ዋና ስራው ካመረትንበት ወደ ከተሞቹ የሚያደርስ ከሆነሳል ተፈራርመናል። በቶቶች ላይ ጀምራሉ። በቶን ጀምሮ የብዙዎቹን ችግር ዜሮ አረጉት ያቀላል። ምክንያቱም አብዛኛው ችግር ክብር ወንድም እንዳለው መብራቱ እያለ ነው የለው ሲስቶር ማነስ ብቻ ሳይሆን የሰዎች ችግር ናል ወንድ ደግሞ ሶርት ላይ ችግራል። እሱም በብራት በንፋስ ሀይድሮን ጀምሮ ከፋፊ ስራ ያስፈልጋል። ለዚህ ነው መንግስት ብቻውን ስለማይዘልቅ ስለማያዋጣ የግሉ ሴክተር ፓርቲ ያለው እውቀት ያለው በዚህ ዘርፍ እንዲሳተፍ የተፈለገው እና እናንተ ችግር ከአምሳ ሁለት ከተሞች አረጋዊ ችግር አላቸው የእነሱን ችግር ያቃልላል ተብሎ የሚሰራ ያለ በዛብ ይታይ።
ሌላው እንግዲህ አሉላ በእለቱ ተነስቶ ከነበረውና ትኩረት አግኝቶ ከነበሩ ጥያቄዎች ውስጥ አንዱ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የአንድ ብሔር የበላይነት ተንጸባርቋል የሚል ቅሬታ ዘለ አስተያየት ተሰንዝሮ ነበረ። አስተያየት ሰጪዎቹ እንደሚሉት በተለይ በርሶ ዘመን የኦሮሞ ተወላጆች ስልጣን በከፍተኛ ደረጃ የጨመረበት ነው የሚል ነበር። ጠቅላይ ሚኒስትሩ ሲመልሱ ግን ይህ ከእውነት የራቀ ነው፣ እንደውም ባለፉት 30 ዓመታት የኦሮሞ ተወላጆች ሚኒስትሮችና ሚኒስትሮች ዴኤታ በቁጥር ከፍተኛ ነበረ። በአሁን ሰዓት ግን ይህ አይደለም፣ አድሎም ተፈጸመ ለማስባል የሚያስችል ምንም አይነት መሰረታዊ ማብራሪያ ወይም ምክንያት የለም። ለምን በበጀት ቀመርም ቢሆን እስከዛሬ በሚሰራበት አሰራር እየሰራን ነው፣ ማንኛውንም የክልሎች በኩል አይን የማየት ኃላፊነትን ወስጄ ነው እየሰራሁ ያለሁት የሚል ምላሽ ሰጥተዋል። በተለይ ደግሞ ከወለዷት ልጃቸው ዲቦራ የምትባል ሴት ልጅ አላቸው። ከእሷ ጋር አያይዘው የገለጹበት መንገድ በስፍራው የነበረውን ታዳሚ ስሜት እጅጉን የነካ ነበር። እስኪ አስተያየታቸውን ተከታትለን እንመለስ።
ኦሮሞ ያስጠላል ብሎ ወይም መንግስቱ ምን የሚያስቡ ሰዎች አሁን በአጋጣሚ ዲቦራ የምትባል ልጅ አለች አንቺ ቀን ካልተካፈልና ከተደረ ግማሽ ጎንደር ግማሽ ቡና ያለች ማለት አሁን አብይ የትኛው ግማሽ እያዛና የትኛው ግማሽ የጎዳ እንደሆነ አይገባኝም። መሻት ነው ይህ ግምጃ ሊትታይበት ነው።
በተለይ በወሎና በአካባቢው የሚታወቀው የአብሮነት እሴት ብዙ ጊዜ በምሳሌነት ይጠቀሳል። መስፍን፣ ምናልባት በዚህ መድረክ ያልማድ ሊኖር የሚችልውን ፋይዳ አስመልክቶ በውይይት ወቅት የተባለ ነገር ይኖር ይሆን?
አዎ፣ እንዳልከው እንግዲህ በወሎና አካባቢው በተለይ በእምነት የተለያየ እምነት ተከታዮች ልዩነታቸውን አቻችለው ተከባብረው የሚኖርበት አገር ነው። አካባቢው በባህል፣ በሃይማኖት፣ በቋንቋ ልዩነት ብዙም ተስፋ የሚስተዋልበት አይደለም። አቃፊ ደጋፊ ነው። ጠቅላይ ሚኒስትሩም ይህንን ባህል እጅግ በጣም ነው ያደነቁት። ይህ ሴት ተጠናክሮ መቀጠል አለበት፣ ከወሎና አካባቢው አልፎ ለኢትዮጵያ መገለጫ መሆን አለበት። ይህንን ባህል ይህንን እሴት ወደ ኢትዮጵያችን የማስረጽ ኃላፊነት የእናንተ ነው የሚል ጥሪ አስተላልፈዋል። በተለይ የሃይማኖት አባቶች፣ አዋቂ ግለሰቦች እና የሀገር ሽማግሌዎች በዚህ ላይ ድርሻቸውን እንዲወጡ ጥሪ አስተላልፈዋል። ይህንን የሚመስል ውይይት ነበረ። አሉላ
መልካም። መስፍን፣ የጠቅላይ ሚኒስትር አብይ አህመድን ያለፈው ቅዳሜ የወሎ ጉብኝትና ህዝባዊ መድረክ አስመልክቶ በመድረኩ የቀረቡትን ጭብጦች አቅርበህልናል። አመሰግናለሁ። እግዚአብሔር ይስጥልኝ።
እጅግ በጣም እናመሰግናለን።